የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዝያ 29 2015 ዓመተ ምህረት ዝግጅታችን ጀመረ።
ወደ 27 ሲሆን የሀገር ተወልደ ያደጉ ልጆች በእንግሊዘኛ ተረከውታል። የተረኩበት ዋናው ምክንያት እንደሆነ በየዩኒቨርሲቲያቸው፣ በየሃይ ስኩላቸው፣ በየቸርቻቸው ያሉትን የሌሎችን ኮሚኒቲ ሰዎች ስለአባይ መናገር አለበት። እያንዳንዱ ሰው ያበልክ ዶክተር ስለሺ ግድቡ የኔ ነው እንዳለው ያንንም ይዘው this is the story of the Nile የሚለውን በየአልቦታ ካረጉ I think ግንዛቤው ይጨምራል።
የሰማችኋቸው ባለፈው ሳምንት በዋሽንግተን ዲሲ የተመረቀውና በአባይ ወንዝ ዙሪያ የተጻፉ ታሪካዊ ሁነቶችን ዓለም አቀፍ ስምምነቶችንና የግል መልከታዎችን የያዘውን መጽሐፍ ጸሐፊ ዶክተር ደረጀ በፍቃዱ ተሰማን ነው። በጆርጅ ታውን ዩኒቨርሲቲ መምህር የሆኑት ዶክተር ደረጀ ስለ መጽሐፋቸውና ስለ አባይ ወንዝ ሁነቶች ሊያጋሩን ከኛ ጋር ያመሻሉ። ሰላም እናስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ሚያዝያ 29/2015 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ዛሬ ባልደረባዬ ደረጀ ደስታ የለም፣ በመሆኑም በመስተንግዶ አብራችሁ የማመሸው ስመኝሽ ለቆየነኝ። በምሽቱ መሰናዶ የተለያዩ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮችን እያነሳን እንዳሰሳለን። ዘና የሚያደርጓችሁን ሙዚቃዎች አዘጋጅቻለሁ። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምስራቃዊ ክፍል በተከሰተ የጎርፍ አደጋና የመሬት መንሸራተት የሞቱ ሰዎች ቁጥር ከ200 በላይ መድረሱን የደቡብ ኪቡ ግዛት ባለስልጣናት ገለጹ። በአደጋው ክፉኛ የተጎዳው የካልሄ ግዛት አስተዳዳሪ የሆኑት ቶማስ ባኪንጌ ቅዳሜ ዕለት በስፍራው ተገኝተው ለጋዜጠኞች በሰጡት መግለጫ እስካሁን 203 አስክሬኖች መገኘታቸውንና ሌሎችን ለማግኘት የሚደረገው ጥረትም እንደቀጠለ ተናግረዋል። በመቶዎች የሚቆጠሩ ቤቶች በጎርፉ ተጠራርገው በተወሰዱባት የኒያሙኪቢ መንደር የነፍስ አድን ሰራተኞችና በሕይወት የተረፉ ሰዎች በጭቃው ውስጥ ተጨማሪ አስክሬን ለማግኘት ፍርስራሾችን ሲያምሱ ውለዋል። የመንደሩ ነዋሪዎች እስካሁን በተገኙት ጭቃ እንደለበሱ ከነፍስ አድን ሰራተኞች ጣቢያ አጠገብ ሳር ላይ በተደረደሩት አስክሬኖች ዙሪያ ተሰባስበው አንብተዋል። የደቡብ ኪቡ አስተዳዳሪ ቲዮ ኒዋቢጄ የደረሰውን ጥፋት ለመመልከት አካባቢውን ጎብኝተዋል። የግዛቲቱ መንግስት የሕክምና የመጠለያና የምግብ አቅርቦቶችን እንደላከም በትዊተር ገጻቸው ላይ አስፍረዋል። ወደ ተጎዳው አካባቢ የሚወስዱ ዋና ዋና መንገዶች በዝናብ ምክንያት ለመጓጓዣ አደገኛ በመሆናቸው የእርዳታ ስራዎች ተደናቅፈዋል። የሀገሪቱ ፕሬዚደንት ፌሊክስ ቲሼኬዲ ሰኞ ዕለት በሀገሪቱ ብሔራዊ የሐዘን ቀን እንዲሆን አውጀዋል። ማዕከላዊው መንግስት የግዛቱን መንግስት ለመደገፍ የቀውስ ጊዜ አስተዳደር ቡድን ወደ ደቡብ ኪቡ እንደሚልክም አስታውቀዋል። የአካባቢው ባለስልጣን የሆኑት ባኪንጌ ለአሶሺየትድ ፕሬስ እንደተናገሩት እንዲህ አይነት ጥፋት በተመሳሳይ ወንዞች ምክንያት ሲከሰት ይሄ ለአራተኛ ጊዜ ነው። እንዲህ ያለው ከፍተኛ ጉዳት የተመዘገበው 10 ዓመት ባለሞላ ጊዜ መሆኑን አክለዋል። ትናንት ቅዳሜ ዕለት አንድ ታጣቂ በዳላስ ቴክሳስ አቅራቢያ በሚገኝ የገበያ አዳራሽ ላይ ተኩስ ከፍቶ 8 ሰዎችን ሲገድል 7ቱን ደግሞ ማቅሰሉን ባለስልጣናት ገለጹ። ባለስልጣናቱ እንደተናገሩት ተኳሹ አለን ፕሪሚየም አውትሌትስ በተሰኘው የገበያ አዳራሽ ውስጥ በነበረ የፖሊስ መኮንን በጥይት ተመትቶ ተገድሏል። ፖሊስ ተጎጂዎችና ስለተኳሹ ማንነት እስካሁን መረጃ አልሰጠም። ነገር ግን ከገበያ ማዕከል የወጡ ሰዎች እንደተናገሩት ከተጎጂዎች መካከል ሕፃናት እንደሚገኙበት ይታመናል። የቅዳሜው ክስተት በዚህ ዓመት ከተመዘገቡት የጅምላ ተኩስ ጥቃቶች የቅርብ ጊዜው ነው። በአሶሺየትድ ፕሬስ፣ በዩኤስ ቱዴይ እንዲሁም ኖርዝ ኢስተርን ዩኒቨርሲቲ በመተባበር ባስተናዱት የመረጃ ቋት መሰረት በሳምንት አንድ ጊዜ የጅምላ ተኩስ ጥቃት እየደረሰ ይገኛል። የአረብ ሊግ የውጭ ጉዳይ ሚኒስትሮች እሁድ ዕለት ከ10 ዓመት በኋላ ሶሪያን በአባልነት ለመቀበል የቀረበውን ውሳኔ ማጽደቃቸውን የሊጉ ቃል አቀባይ ገልጸዋል። ከፕሬዚደንት ባሻር አልአሳድ ጋር ያለውን ግንኙነት ወደ ነበረበት ለመመለስ የተጀመረውን ቀጠናዊ ግፊት ውሳኔው እንደሚያጠናክርም ተነግሯል። ውሳኔው የተላለፈው ካይሮ ውስጥ በሚገኘው የአረብ ሊግ ዋና መስሪያ ቤት በተደረገው የሊጉ የውጭ ጉዳይ ሚኒስትሮች ዝግ ስብሰባ ላይ መሆኑን የአረብ ሊግ ዋና ጸሐፊ ቃል አቀባይ ጋማል ሮሺዲ አክለዋል። በ2011 የአውሮፓውያኑ ዘመን ሶሪያ የአረብ ሊግ አባልነቷ የተቋረጠው በአሳድ ላይ የተደረጉ የጎዳና ላይ ህዝባዊ ተቃውሞዎችን ተከትለው ደም አፋሳሽ እርምጃ በመወሰዱ ብሎም ኡዳውዳሚ የእርስ በርስ ጦርነት ማምራቱን ተከትለው በርካታ የአረብ ሀገራት ልዑካኖቻቸውን ከደማስቆ ማስወጣታቸውን ተከትሎ ነው። በቅርቡ ሳውዲ አረቢያና ግብጽን ጨምሮ በርካታ የአረብ ሀገራት ላቅ ያለ ስፍራ በተሰጣቸው ጉብኝቶችና ስብሰባዎች አማካኝነት አዲስ ግንኙነት ጀምረዋል። ሆኖም ካታርን ጨምሮ አንዳንድ አባል ሀገራት ለሶሪያ ውስጥ ግጭት ፖለቲካዊ መፍትሄ ባልተሰጠበት ሁኔታ ግንኙነቶችን ወደ ነበሩበት ሁኔታ መመለስን ይቃወማሉ። የአረብ ሀገራት ግንኙነቱ በምን ፍጥነት ወደ ቀደመው ሁኔታ መመለስ እንዳለበትና በምን መርህ ሶሪያ ወደ አባልነት መመለስ እንዳለባት ለመወያየት በሚደረገው የግንቦት 19 ስብሰባ ላይ አሳድን ለመጋበዝም ሆነ ላለመጋበዝ የጋራ መግባባት ላይ ለመድረስ ሲጥሩ ቆይተዋል። በስተመጨረሻ ሩሲያ በአስርት ዓመታት ውስጥ ከገጠማት እጅግ የከፋ የሰራተኛ ኃይል እጥረት እንደገጠማት፣ የዩክሬኑ ጦርነት ደግሞ በከፊል ለዚህ መንስኤ መሆኑን የብሪታንያ የመከላከያ ሚኒስቴር በትዊተር ገጹ ላይ አስታውቋል። የሩሲያ ማዕከላዊ ባንክ ባለፉት 3 ዓመታት የዳሰሳ ጥናት ያካሄደ ሲሆን የሩሲያ ሕዝብ ከተጠበቀው በላይ በ2 ሚሊዮን ሰዎች ቀንሶ ተገኝተዋል። የዚህ ምክንያቱ ደግሞ በዩክሬን እየተካሄደ ያለው ጦርነትና የኮቪድ ወረርሽኝ ነው ሲል ዘገባው ገልጸዋል። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ናቸው። ከቀሪ የእሁድ ምሽት ዝግጅቶች ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 29 2015 ዓ.ም ምረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዛሬ ብዙ ስለተባለለት፣ ስለተጻፈለት፣ ስለተነገረለት አባይ እናወራለን። እንደሚታወቀው በዓለም ረጅሙ ወንዝ የሆነው የአባይ ወንዝ ከኢትዮጵያ ተነስቶ በብዙ ገባር ወንዞች እየጎለበተና ግርማ ሞገስ እየጫነ ወደ ሜዲትራኒያን ባህር እስኪቀላቀል ድረስ በርካታ ሀገራትን ያቆራርጣል። አባይ ደግሞ እንዲህ ለሚያልፈባቸው ሀገራት ኩራት እንደመሆኑ እንደየሀገሩ ባህል፣ ቋንቋና አረዳድ ተገጥሞለታል፣ ተዘምሮለታል፣ ተዘፍኖለታል። ይህ ብቻ አይደለም። አባይ በተለያዩ ዘመናት ጦርነትም ተዘምቶለታል፣ ደም ተገብሮለታል። በዋናነት ኢትዮጵያንና ግብጽን ያፋጠጠው ይህ የአባይ ወንዝ ሌላው ገራሚ የሚያደርገው ነገር ደግሞ በዓለም ላይ ወደ ሰሜን አቅጣጫ ከሚፈሱ ጥቂት ወንዞች አንደኛው መሆኑ ነው። ዛሬ ታዲያ አባይን እንድናነሳ የሚያደርገን በይዘቱ ዳጎስ ያለ መጽሐፍ ባለፈው ሳምንት እዚህ ዋሽንግተን ዲሲ ተመርቋል። ከመጽሐፉ ደራሲ ጋር ወደምናደርገው ቆይታ ከመላፋችን በፊት ግን የማያረጅ ውበት፣ የማያልቅ ቁንጅና፣ የማይደርቅ የማይነጥፍ ለዘመን የጸና ከጥንት ከጽንሰ አዳም ገና ከፍጥረት የፈሰሰ ውሃ ፈልቆ ከገነት እያለች እጅጋየሁ ሽባባው ስለ አባይ ያዜመችውን ሙዚቃ ልጋብዛችሁ።
The mama.
ግርማ ሞገስ አባይ ከጅጋየ ሽባባው ግሩም ስራዎች መካከል አንዱ ነው። ሁላችሁም ዘና እንዳላችሁ አልተራጠረም። በዚሁ በመግባይ ወደ ተቆምኩት የመጀመሪያው መሰናዶ ነው የምናልፈው። የአባይ ኡነታዎች ኢትዮጵያ ታላቁን የህዳሴ ግድብ መገንባትና የውሃውን ሙሌት ማካሄድ እስከጀመረችበት ጊዜ ድረስ ያለውን ወደ 6650 ኪሎ ሜትር የሚጠጋ ርዝማን ያለውና ከ500 ሚሊዮን በላይ ህዝቦችን አቅፎ በያዘው አባይ ወንዝ ዙሪያ የተከናወኑ ታሪካዊ ክስተቶችን፣ የሀገር ውስጥና የውጭ ግፊቶችን፣ ዓለም አቀፍ ስምምነቶችንና ሳይንሳዊ ሁነቶችን የሚዳስስ ጥናታዊ መጽሐፍ ባለፈው ሳምንት እዚህ ዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ ተመርቋል። ይህን How This Happened Demystifying the Nile ወይም በአማርኛው የአባይ ኡነታዎች የተሰኘውን መጽሐፍ የጻፉት በጆርጅ ታውን ዩኒቨርሲቲ መምህርና ጥናት አጥኚ የሆኑት ዶክተር ደረጀ በፍቃዱ ተሰማ ሲሆኑ ከአንደኛው ክፍለ ዘመን አንስቶ በአባይ ወንዝ ዙሪያ የተከናወኑና የሀገሩን ታሪክ የቀየሩ ሀገራዊና ዓለም አቀፍ ክስተቶች በተጨማሪ ከአባይ ወንዝ መነሻ እስከ መዳረሻው በሚገኙ ሀገራት ተጉዘው የሰበሰቧቸውንም የግል መልከታቸውን በመጽሐፉ አካተዋል። ዶክተር ደረጀን ወደ አሜሪካ ድምጽ ራዲዮ ስቱዲዮ ጋብዤ ስለ መጽሐፉና በውስጡ ስላካተቷቸው የአባይ ኡነታዎች አነጋግሬያቸዋለሁ። ቀጥሎ ይቀርባል። እንግዳችን ዶክተር ደረጀ በፍቃዱ ተሰማ ይባላሉ። ዶክተር ደረጀ የፕሮጀክት ማኔጅመንት ባለሙያ ናቸው። በዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ ያስተምራሉ። ፍሎሪዳ የሚገኘው ፍሎሪዳ ዩኒቨርሲቲ ሳውዝ ኢስት ዩኒቨርሲቲ በመምህርነትም እንዲሁም በአካዳሚ ምክትል ፕሬዝዳንት ሆነውም ያገለግላሉ። ከዛ በተጨማሪ ከቤተሰቦቻቸው ጋር ባቋቋሙት ቲች ኤንድ ሰርቭ ፎር አፍሪካ ወይም ተስፋ የተሰኘ መንግስታዊ ያልሆነ ድርጅት አማካኝነትም ከአሜሪካና ከአውሮፓ የተለያዩ ባለሙያዎችን ወደ ኢትዮጵያ በመውሰድ በፕሮጀክት ማኔጅመንትና በአመራር ዙሪያ ስልጠናዎች ይሰጣሉ። በዚህም ከ10000 በላይ ባለሙያዎችን ኢትዮጵያ ውስጥ አሰልጥነዋል። ዶክተር ደረጀን ዛሬ እንግዳችን አድርገን የጋበዝናቸው ግን አንድ በአባይ ዙሪያ የተሰራ የጻፉት መጽሐፍ ባለፈው ሳምንት ቅዳሜ በማስመረቃቸው ነው። ይሄ መጽሐፍ እንግዲህ ከአንደኛው ክፍለ ዘመን አንስቶ የተከናወነ በአባይ ዙሪያ የተከናወኑ ታሪካዊ ሁነቶችን፣ ዓለም አቀፍ ግንኙነቶችን እንዲሁም የግል መልከታዎችንና ዓለም አቀፍ ስምምነቶችን ያካተተ መጽሐፍ ነው። ለዶክተር ደረጀ ይሄ 3ኛ መጽሐፋቸው ነው። ዶክተር ደረጀ እንኳን ወደ ስቱዲዮአችን በሰላም መጡ።
እንኳን ደህና ቆየሽ ስነስመኝሽ።
እናመሰግናለን። እንግዲህ ቀደም ብዬ እንዳስተዋወቅኩት እርሶ የፕሮጀክት ማኔጅመንት ባለሙያ ኖት። በአባይ ዙሪያ ወይም ደግሞ በውሃ አጠቃቀም ዙሪያ ከዚህ በፊት የሰሩት ስራ የለም። ታዲያ እንዴት ይሄ መጽሐፉ በአባይ ላይ ያተኮረ ቻለ?
አመሰግናለሁ። እንግዲህ ይህንን መጽሐፍ ለመጻፍ የጀመርኩበት ዋናው ምክንያት በፈረንጆች አቆጣጠር በ2015 እኔ የማስተምርበት ዩኒቨርሲቲ የሚያስተምር አንድ የናይጄሪያዊ ፕሮፌሰር ግድቡ ከተጀመረ ከ3 ዓመት በኋላ ማለት መሆኑ ነው። ስለዛ ኬዝ ስተዲ ወይም ደግሞ ሪሰርች እንዲሰራ ተጋብዞ ነበር። እና ያኔ አንተ ፕሮጀክት ማኔጅመንት ነው የምታስተምረው፣ ኢትዮጵያዊ ነህ፣ ታሪኩን ታውቃለህና አብረን እናስተምር ብሎ ጠይቆኝ ነበር። አብረን እንጻፍ ያኔ እኔም የነበርኩበትን ኮንዲሽን እንደገናም ደግሞ ግድቡም የነበረበትን ብዙም ስለማላቀው ያኔ ያንን ጥያቄ አልተቀበልኩትም ነበር። ከ3 ዓመት በኋላ የመንግስት ለውጥ በሚመጣበት ጊዜ እኔና ሀገራችሁን አገልግሉ የሚል ጥሪ ሲመጣ እኔና ከኔ ባልደረቦች ጋር ሆነን ይህንን የቲች ኤንድ ሰርቭ ፎር አፍሪካ እና የኢትዮጵያን ዳያስፖራ ሰርቪስ ኢኒሽቲቭ የሚባል አቋቁመን በኢትዮጵያ ውስጥ ባሉ የፌዴራል የሎካል እና የስቴት መንግስት ፕሮፌሽናሎችን ፕሮጀክት ማኔጅመንት ለማስተማር ስራ ጀመርን። እና በየ ሁለት ሳምንቱ እየተመላለስን ነበር የራሳችን ትኬት ከፍለን የራሳችን ረፍቶስተን የራሳችን ማቴሪያል ይዘንና እነኛ ትሬኒንጎች ላይ የፌል ያደረጉ በደንብ ያልተጠናቀቁ የተጠናቀቁ ፕሮጀክቶችን እንደ ኤግዛምፕል ነበር የምንሰጣቸው። እንደምሳሌና ብዙ ጊዜ የምንሰጠው እዚህ አሜሪካን ሀገር ያሉ ትላልቅ ፕሮጀክቶችን ነውና እዛ ያሉ ሰዎች ተማሪዎቹ ከግድቡን ከኮንስትራክሽን የመጡ ስለሆነ ለምን ስለ ግድቡ አትጽፉልንም የሚል ጥያቄ መጣ። እኔም አንድ ለ3 ሰዎች ደጋግሞ ጠይቀውኝ ነበር። ያኔ ደግሞ የግድቡ ኮንትራክተር እየተቀየረ ነበር። አዲሱ መንግስት የፕሮጀክቱን እንደገና በማጥናት ላይና ሪአጀስት በማድረግ ላይ ስለነበረ ያለውን ቢግዛቱን አናጣብን ብዬ እሺ ብዬ ተውኩኝ። ከዛ እንግዲህ ከአንድ አመት በኋላ ኮቪድ መጣ። ኮቪድ መጣና ሁሉንም ዘጋሁላችን እና ያኔ ጊዜም ስለነበረኝ ስለ ፕሮጀክት ማኔጅመንት አስፔክቱን ብቻ ስለ ግድቡ ልጻፍ ብዬ ተነሳሁ። ግን ያን መጻፍ ከጀመርኩኝ ከአንድ ሳምንት በኋላ አቆምኩት። ያቆምኩበት ምክንያት ስለ ግድቡ ለማወቅ ስለ ወንዙ ማወቅ አለብኝ። ስለ ወንዙ ለማወቅ ደግሞ የወንዙን ታሪክ፣ በወንዙ ላይ የተደረጉትን ስምምነቶች፣ ወንዙ አስከትሎ የነበሩትን ጦርነቶች እነኚህን በሙሉ ማወቅ አለብኝ። እንደገና ደግሞ በወንዙና በዛ አካባቢ ያለውን የሳይንሱን በተመለከተ ማወቅ ስለነበረብኝ ራሴን ወደ ከፕሮጀክት ማኔጅመንት አውጥቼ ይሄኛውን ስራ ለመስራት ነው እንግዲህ የጀመርኩት። ግን እነዚህን የተጻፉ ማቴሪያሎችን ስፈልግ በዛ ላይ የተጻፈ ወይም ደግሞ ሁሉንም አንድ ላይ የሚያካትትና የሚያቀፍ ማቴሪያል አላገኘሁም። ስለዚህ ለራሴ የራሴን ትልቅ የቤት ስራ ሰጠሁኝ። እንግዲህ እኔ አጋጣሚ ኖሮኝ በማስተምርባቸው ዩኒቨርሲቲዎች ውስጥ ያሉትን ማቴሪያሎች አክሰስ ኖሮኝ ካላገኘሁ አንድ ኢትዮጵያዊ ስለ አባይ ማወቅ ቢፈልግ የት ነው ሊያገኝ የሚችለው? ስለዚህ ይሄንን ራሴ ተምሬም ቢሆን የቀሩት ነገሮች ማስተካከል መጻፍ አለብኝ ብዬ ተነሳሁት። እንግዲህ ከዛ በኋላ ለአንድ አመት ተኩል የፕሮጀክት ማኔጅመንት ስራውን አስቀምጬ ሙሉ ለሙሉ የታሪክ ተማሪ የህግ ተማሪ ሆኜ ነበር እና ሁሉን ከጨረስኩ በኋላ እስቲ እንዴት አድርጌ ይሄን መጽሐፍ ምቀርጸው የሚለውን ጥያቄ ሳረግ አንድ ሰው ማወቅ ያለበት ምንድነው ስለ አባይ በሚለው ዙሪያ ላይ አምስት የተለያዩ ግንዛቤዎች እንዲኖረው አድርጌ ነው የነደፍኩት። አንደኛው ታሪኩን ብዙ ጊዜ እኛ የምናቀው የተጻፈው ታሪክ ወይም ከግብጾች ጋር ነው ወይም ከሱዳኖች አልወዛም ደግሞ ከእንግሊዞች አይን ነው ከኢትዮጵያ አይን የተጻፈ እና ኮንሶሊዴትድ የሆነ አሉ። ግን በጣም ብዙ በተለይ በምዕራብ አገሮች ላይ የተመሳጠሩ ናቸው። ስለዚህ ያንን በተመለከተ ታሪኩ ምንድን ነው ትክክለኛውን ከቱን ግጾች አንድ ጊዜ አስዋን አባይ ካስዋን የሚነሳው ብሎ እንግዶቻቸውን የሚያስተምሩት እና ብዙም ሰው ደግሞ አክሰፕት አድርጎላቸዋል። ስለዚህ ይሄንን በኢትዮጵያ በኩል ያለውን ማወቅ ስለነበረብኝ አንደኛው በሂስትሪ ኤንድ ጂኦፖለቲክስ የሚለውን አንደኛውን ፓርት ታሪኩን፣ ሁለተኛው በአባይ ላይ ከ16 17 በላይ ጦርነቶች ተደርገዋል ባለፉት 2300 ዓመታት የተደረጉበት ምክንያት ወደ 27 የተለያዩ አግሪመንቶችና እነኚህን ትሪቶች ተፈርመዋል። በዛ ላይ ብዙ ሀገሮች የራሳቸውን ኖት የተቀያየሩበት አለ ከእንግሊዝ ጀምሮ ከና ኮሎኒያሎቹና አሁን ያሉትና ያንን የሚዳስስ ምንድነው ማን ምን አረገ የት ቦታ አለ የሚለውን ሁለተኛውን እይታ ነው ለማየት ፈለኩት። ሶስተኛው በአባይ ዙሪያ ግድቡ ላይ ያለውን የውሃውን የጂኦሎጂውን አባይ እንዴት ነው የተሰራው የተመሰረተበት ቦታ ከዛ አካባቢ ያለውን የሚያደርገው ነው። አራተኛው አባይ ተፋሰስ ላይ 11 ሀገሮች አሉ። እነኛ 11 ሀገሮች ለራሳቸው ከአባይ ጋር ያላቸውን ዝምድና ብዙዎቹ የኛንም ሀገር ኢትዮጵያን ጠቅሎ የካልቸራችንን የኛን ቫልዩ አሴቶቻችን በሙሉ ከወንዝ ከብዙ ጋር የተገናኘ ነውና what is Nile for the Mediterranean countries የሚለውን 11ቱንም ሀገሮች ካባ ያላቸውን ዝምድና ለመዳሰስ ሞክራለሁ። ከዛ በኋላ እንግዲህ ወደ ግድቡ ወደ ተነሳሁበት ወደ ግድቡ ተመለስኩ ማለት ነው። ግድቡን ከ126 27 ዓመት ጀምሮ እንግሊዞች ለውሃ ማጠራቀሚያ ብለው ጣናን እንዴት ሊሰሩ እንዳሰቡ በድርቅ ጊዜ ውሃ ወደ እነሱ ጋር እንዲሄድ በውሃ ዝናብ በማይኖርበት ጊዜ ከዛ በኋላም የኢትዮጵያ መንግስት በተለያዩ 6 መንግስታት በኩል ይሄን ግድብ ለመስራት ወይም ደግሞ ዛካበ ለመስራት የለፉትን የዛን ጥናት የሚያካትት ከዛ በኋላ ግድቡ ከተጀመረ ጀምሮ እስካሁን ድረስ ያለውን የሚያካትት ነበር። እና እንግዲህ አምስቱን ግንዛቤዎች ከጨረስኩ በኋላ እንግዲህ ለኔ ያባይን ምስጢር መፍቻ የሚለውን ሳረግ ከጻፍኩት በተጨማሪ ደግሞ ሄጄ ማየት አለብኝ የሚል ትልቅ እንትጉጉት ስለነበረኝ ከጓደኞቼ ጋር ቲም አርገን ከሁለቱ መነሻዎች ጀምሮ ጂንጃ ካለው የኡጋንዳ ካለው የነጭ አባይ ጀምሮ ሰከላ ሪጅን ካለው ፈግሽ አባይ የኛ የአባይን ይዞ ጣናን ከዛ ግድቡን ከዛ ሁለቱ ወንዞች የሚገናኙበትን አልሞግራን የሚባለው ቦታ አለ ካርቱም ላይ ከዛ ደግሞ እንደገና ካይሮ ከካይሮ ውሃው ሄዶ ወደ አሌክሳንድሪያ የሚሄድበትና መጨረሻ ላይ ሁሉንም ስራውን ጨርሶ ወደ ሜዲትራኒያን ሲ የሚወጣበት ቦታ ድረስ ሄጄ አየሁኝ። እና ያንን ያየሁበትን ከሰዎቹ ከዛ አካባቢ ካሉ ሰዎች ያዳመጥኩትን ኢንተርቪው አርኳቸው ደግሞ አንድ ላይ አካትቼ 6 እኛውን መጽሐፍ ሆነ ማለት ነውና አንድ ላይ 6 ፓርት ያለው መጽሐፍ ነው።
እንግዲህ አሁን እንደገለጹት አባይ ታሪክ እጅግ የተወሳሰበም የተሳሰረም ታሪኮች ያሉት ነው። እንደሚታወቀው ደግሞ በአጠቃላይ ውሃ ደግሞ እንደ አባይ ያሉ ድንበር ተሻጋሪ ወንዞችና ሀብቶች ለተለያዩ ውጥረቶች ለተለያዩ ግጭቶች መንስኤ ይሆናሉ። እርሱም መጽሐፉን የሚጀምሩት በተለይ ደግሞ በልጅነቱ ካጋጠሙት ከውሃ ጋር የተያያዘ ግጭት ነው። እስቲ ይሄ ምን መጽሐፉን መነሻ ያደረጉበት ግጭት ምን ይመስል ነበር? መጽሐፉን ስለመቃኘት እንዴት ነው መሰረት የሆነው?
ያ በትክክል ነው ስመኝሽ። እንግዲህ መጽሐፉን የመጀመሪያውን ከመናገር በፊት አሁን በ2018 በፈረንጆች ላይ አንድ የወጣ ሪሰርች ነበርና ያ ሪሰርች በዓለም ላይ ካሉት 267 የድንበር አቋራጭ የወንዞች አስሮቹን ከፍተኛ ህዝብ ያለበት እና በጣም ለብዙ ግጭት ለመዳረግ እድል ያላቸውን አጥንተው ነበር። እና አባይ ሁለተኛ ነው ወደ 67 በመቶ የእድል አለው ውሃን በተመለከተ ከላይናውና ከታችኛው አገሮች ጋር ግጭት ሊያመጣ ይችላል የሚል። እንግዲህ ያ ማለት ከጋንጂ ወንዝ ቀጥሎ ሁለተኛው የአባይ ላይ ነው ያለው። አባይ ላይ አሁን ወደ 518 ሚሊዮን ህዝብ በላይ ነው የሚኖረው፣ ከግማሽ ቢሊዮን ህዝብ በላይ በ2050 ኦልሞስት እጥፍ ያደርጋል። ስለዚህ ያን በተመለከተ እንዴት ነው ህዝቡ እዛ ያለው ህዝብ ፕሮፐር በሆነ መንገድ ለመስጠት እንድነው ዲስትሪቢዩት ለማድረግ የሚቻል የሚለው አንድ ቻሌንጅ ነው። ይህ መጽሐፍ ስጽፍ ብዙ ጊዜ ይህ መጽሐፍ በእኔ ታሪክ ነው የጻፍኩት። እኔ አንደርስታንድ እንደማደርገው እኔ እንደተማርኩት ነው። ምክንያቱም የህግ ሰው አይደለሁም፣ የሳይንስ ሰው አይደለሁም። የመጀመሪያው ማስተርስ ዲግሪ በወተር ሪሶርስ ማኔጅመንት ሰርቻለሁ፣ ጀርመኒ ግን አልተጠቀምኩበት። ከዛ በኋላ ህይወት ወደ ሌላ መንገድ መራኝ እና ወደ ኢንፎርሜሽን ቴክኖሎጂ እና ፕሮጀክት ማኔጅመንት ላይ ነው የገባሁት። ግን እንደ ተማሪ ሆኜ ይህንን ስጽፈው ከራሴ ጋር ማገናኘት ነበርብኝ። እኔ አምቦ ነው ተወልጄ ያደኩት። አባቴ ከቤታችን ጀርባ የሽንኩርት እርሻ ነበረው እና ያ ሽንኩርት እርሻ ከላይ ሁሉቃ የሚባል ወንዝ አለ። ከሁሉቃ ተጠልፎ በሚመጣ የቦይ ውሃ ነው የምናጸዳው እና ሰፈሩ በሙሉ ተራ ነበረው ውሃ ለማምጣት። ስለዚህ ሌሊት ከሌሊት 8 ሰዓት ያስነሳንና በሉ የኛ ተራ ስለሆነ በየቦታው ሌላው ሰው እየጠለፈ እንዳይወስደው እንደ ዘበኛ እንቆይ ነበር። እና ውሃውን አንድ ጊዜ ከተወሰነ ጊዜ ጀምሮ ይመጣና ሽንኩርቱን ካጠጣ በኋላ ወደሚቀጥለው ተራው ይሄዳል እና አባቴ ከሶስት አመት በኋላ አቆሙ። ለምን አቆምከው ብዬ አሁን ባለፈው ካርፍ አመት በኋላ ይሄን አፍስጥፈይ ጀስተይከው ያንን ውሃ ከሚጠቀሙ ሰዎች ጋራ ተስማምቶ ነው በጣም ከባድ ሆነ። ምክንያቱም ተራው የኔ ሆኖ ወይ ደግሞ ዘኛው ቤት ከሆነ የዳኛው መጣና ከጎን ይከፍተዋል ወደዚህ ያረጋዋል። ስለዚህ ከዛን ጊዜ ጀምሮ ውሃ ላይ አንድ ላይ ማኔጅ ማድረግ በውሃ ላይ ያሉትን ያንን ውሃ የሚጠቀሙ ሰዎች ምን ያክል አስቸጋሪ የሆነ ማኔጅመንት እንዳለው ከድሮ አቅ ነበር። እንግዲህ ያንን ነው ዩኒቨርሲቲ ስገባ አስተማሪዎቻችን ሲነግሩኝ የነበረው። ከዛ በኋላም ደግሞ ጀርመን የመጀመሪያውን ማስተርስ ሲሰራ ከተፋሰሱ ክልል ከመጡ ከታንዛኒያ፣ ኬንያ፣ ዩጋንዳ ተማሪዎች ጋር ነበርና ያንንም ነበር እንግዲህ ኢኩዊታብል ዩቲላይዜሽን የሚለውን ዲስከስ ያደርገው ነበርና ሰማዋለሁ። ግን ወደ ውስጥ ያላረኩት ነበርና አሁን ግን ሁሉ ነገሮች መተፈጠው ሲመጡና በተለይ ደግሞ የኢትዮጵያ ኮንዲሽን ሙስ 5 ሚሊዮን ህዝብ የሚሆነው ከውሃ ውጪ ነው መብራት የለውም። አሁን ራሱ ልጆችን ምጅስ ይሄድ አዲስ አበባ መብራት ኮታስ ነው ያለው ውሃ ችግር ነውና
ገለጹት። ይሄ ከአባይ ውሃ አጠቃቀም ጋር የተያዘ ኢፍትሃዊ የሆኑ ጉዳዮች ውሃውን የመጋራቱ ጉዳይ እንግዲህ የብዙ ውጥረቶችና ግጭቶች መንስኤ ሆኖ ለረጅም አመታት ቆይቷልና ይሄንን የሚገልጹ በርካታ ጥናቶች በርካታ መጽሐፎች አሉ በተለያዩ ጉዳዮች ላይ የሚያተኩሩ። እንግዲህ የርሶ መጽሐፍ እነዚህን ሁሉ ጥናቶች እነዚህን ሁሉ ታሪኮች በአንድ አሰባስቦ በአንድ መጽሐፍ ነው ይዞ የመጣው ዓለም አቀፍ ስምምነቶችንም የውጭ ጉዳዮችንም ጨምሮ ማለት ነውና ምናልባት በዚህ ሂደት ውስጥ ያስተዋሉትና ይሄንን መጽሐፍ በዚህ መልኩ እንዲሰሩ የገፋፋውት የእውቀት ክፍተት አለ ኢትዮጵያ ውስጥ በተለይ በአዲሱ ትውልድ?
ትክክልሽ። እንግዲህ የእውቀት ክፍተት የምለው ለራሴ መጀመሪያ እኔ ላይ የእውቀት ክፍተት ነበር እና ያ የእውቀት ክፍተት የመጣው ደግሞ ትምህርት ቤት ውስጥ ስለ አባይ ጂኦ ሂስትሪ አልተማርንም ወይም ብንማርም በጣም እንትን ያለ እንድን ነው ትንሽ የሆነች ፓርት ነው። እንደገናም ደግሞ ያን በተመለከተ ሰፋ ያለ ጥናት ኖሮ ጥናቱ ወጥቶ ሁላችንም አልተማርንም። ስለዚህ ራሴን ስመለከት ያ ክፍተት ራሴ ላይ ነበርና ያ ክፍተት ራሴ ላይ ከሆነ የቀረው አሁን ደግሞ ያለው ጄኔሬሽንም እንደዛ አይነት ሹ እንደሚኖረው አቃለሁ። ስለዚህ የውቀቱን ክፍተት ደግሞ ያመጣው የኛ ሰዎች ሳያጠኑ ቀርተው ሳይሆን በጣም ከፍተኛ የሆነ ፕሬሸር ነው። ቀደም እንደጠየቅሽኝ ከዚህ መጽሐፍ ምንድነው ያገኘው ብትይኝ ወይም ደግሞ ይሄን መጽሐፍ አሁን ከኛ ጋር ቁጭ ብላ ኤዲት ታደርክ ነበረው ከቤዛ ጀምሮ ዶክተር ሰብለ ምንድነው ያለችኝ ገጹን በገለጽኩ ቁጥር የተናደድኩ ነው የሚሄደው አለች። ምክንያቱም መጽሐፉ ላይ ከ1801 በከፈረንጆች ጀምሮ ኦልሞስት 200 አመት የተቀናጀ ፕሬሸር ነበር ኢትዮጵያ ላይ እና ውሃውን መጠቀም ብቻ ሳይሆን ያንን ቦታ ላይ ላለማልማት እንደገና ዋናውን ሶርሱን ለመቆጣጠር የነበሩ ጦርነቶችን ከዛ በኋላ የነበሩ ሳቦታጆችን ኢቭን መጽሐፉ ላይ ሞር ያገኘኋቸው ከሌላ ሀገር ተቀጥረው ከአሜሪካን ሀገር የተቀጠሩ 50-60 ጀነራሎች የዌስት ፖይንት ግራጁዌት እና የኮንፌዴሬት ጀነራሎች በሙሉ ከስዊዘርላንድ ያሉ በሙሉ ተሰብስበው ነው እንግዲህ በመሐመድ ፓሻ እና በሱ ዳይናስቲ ስር አንድ ላይ ሆነው ኢትዮጵያን ኮንስታንትሊ ስራ እንዳትሰራ የሚያደርገው። አንደኛው የስዊዘርላንድ ጀነራል ለግብጾች ተቀጥሮ የሚሰራው ጀነራል የተናገረውን መጽሐፉ ላይ አስገብቻለሁ። ኢትዮጵያ በዲሲፕሊን አርሚ ያላት ክርስቲያን ሀገር ለግብጾች ጠንቅ ስለሆነች ግብጽ ወይም ኢትዮጵያን ኮሎኒያይዝ ማድረግ አለባት አለበለዚያ ደግሞ እርስ በርስ እንዲባሉ ማድረግ አለባት ብሎ ነው። ይሄ እንግዲህ በ1874 አካባቢ ነው ይሄን ፕሪንሲፕል ይዞ የመጣውና በተቻለ መጠን በራሳችን ውሃ እንዳንጠቀም በተቻለ መጠን የራሳችንን ሪሶርስ እንዳንጠቀም ነው። ምክንያቱም በቀደም አይተሽ እንደሆነ የቡክሎንች ላይ የነበረ ኤክስፐርቶች ሲናገሩ ነበረ ከ12 ከ13 ትላልቅ የተፋሰሶች አስሮቹ ከኢትዮጵያ ለቀው ነው የሚወጡት እና ይሄንን ውሃ እየሰጠን ግንኛኛ አካባቢ በየአመቱ እኔ ጀርመን መጀመሪያ ላይ ሲሄድ ትልቁ ድርቅ ከጨረሰ በኋላ ነው እና ኢትዮጵያ ሲባል መጀመሪያ የሚጠይቁሽ በየትኩበት ቦታ በሙሉ ድርቅ ነው። ስለዚህ በዛ ነው ያደግነው። ያ ይቆጨኛል። ምክንያቱም ውሃችንን ለሰው እየሰጠን አንድ ሰው ወደ አጠገባችን መጥቶ ግብጾችም ወንሱዳኖችም ሌሎቹ ሲረባረቡ ያን ሁሉ ተቀብሎ እንኳን ሊረዱ የሞከሩ አይደለም እና ያንን እንዴት ነው መቀየር የምችልም ብለው ሁሉ ጊዜ ከውስጤ ጥያቄ ነበርና
ያንን ክፍተት ለመሙላት ነው ዋናው መጽሐፍ ያደረገው። እንግዲህ ቀደም ሲል እንዳልኩት መጽሐፉ በአባይ ዙሪያ ያሉ ታሪካዊ ሁነቶችን ስምምነቶችን በቀደም ተከተል ያስቀምጥ እንጂ አሁን የገለጿቸው ኢፍትሃዊ ያሏቸው አጠቃቀሞች በዋናነት በመጽሐፉ ላይም ተንጸባርቀዋል። እንግዲህ በአንድ በኩል በድህነት ውስጥ ያለችው ኢትዮጵያ ውሃውን በአግባቡ እንዳልጠቀም በፍትሃዊነት እንዳልጠቀም ተደርጋለው ብላ የምታነሳው የፍትሃዊነት ጥያቄ አለ። በሌላ በኩል ደግሞ 90% የሆነው ህዝቧ በአባይ ወንዝ ላይ መሰረት ያደረገችው ግብጽ ደግሞ የምታነሳው ሌላው የህልውና ጥያቄ አለ። እንግዲህ መጽሐፉ እነዚህን ተቃራኒ የህልውና ጥያቄዎች እንዴት ነው ያስተናገደው? ሱዳንም አለች ደግሞ በመሃል።
ጥሩ ጥያቄ ነው። እንግዲህ አይ ቲንክ ያለፉትን 5-6 አመታት የነበረው የሶስቱ ሀገሮች ኔጎሺሽን እሱ ላይ ነው ከበር የሚያደርገው። የኢትዮጵያ መንግስት በጣም ከገረመኝ ነገሮች ውስጥ ከ1957 ከ67 አመት ጀምሮ ግብጾች ከውሃውን ይዘር ከመንገዱ ሲያወጡት ኦር ያልተነጋገረ ወይም ደግሞ ያልተስማማ ነገር ሲያደርጉ ኢትዮጵያ መንግስት ኦፊሻሊ እየተናገረ ነበር። ይሄ መጽሐፍ ዶክመንት ያደረገው ኢትዮጵያ መንግስት ቅሬታውን ለሊግ ኦፍ ኔሽን፣ ቅሬታውን ለዩናይትድ ኔሽን፣ ለየሀገሮቹ፣ ለአፍሪካን ዩኒየን በየጊዜው ላይን ባይ ላይን ያስቀመጠበት ነው እና ያ ምንድነው የራሳችን ውሃ ነው ግን ራሳችን እንድንጠቀም ደግሞ ሌላውን እንዳንጎዳ ነው። አሁን ቅዳሜ ዕለት የህግ ባለሙያዎች የሁለቱን የውሃ ቲዮሪዎች ሲናገሩ ነበር እና ያንን ስትመለከች እና እንዴት ነው ውሃውን መጠቀም የምንችለው ውዛውት ሳንጎዳ ሁለት ጊዜ ሄጅ ነበር እኔ ገርድ ግድቡ ላይ ቆሜ ስታዩ ውሃው ተርባን መጥቶ ነው የሚሄደው እና ግን ለእኔ የሚታየኝ እና እዛ ላይም መጨረሻ ላይም የራሴን ኮንክሉዥን ግን ቢይ ጻፍኩት ቢይ ዛጋ ያረኩት ነው ውሃው ይበቃል። በተለያየ መንገድ የኛ ኔጎሺሽን ቲም እነሱም ዲስከስ አርገዋል። የግድቡን ሴፍቲ ዲስከስ አርገዋል። ውሃው እንዴት ነው ከዚህ በኋላ የተላዘ መደረግ የሚቻለው በሙሉ ዲስከስ አርገዋል። ለኔ የሚታየኝ ቅንነት መጉደል ነው እንጂ ውሃውን አንድ ማይቀንስ እንደውም ግብጽ ስንሄድ የቱር ጋይዳችን ምን አለችን ውሃውን ግድቡን ከጀመሩ በኋላ ውሃው በአስር እጥፍ ነው የጨመረው እንኳን ሊቀንስ። ስለዚህ ይሄ በሳይንስም አይ ቲንክ ኢንተንሲቭ ሰፖርት አድርጎታልና የጉድ ዊል ማነስ ይሆናል ብዬ ነው ገምተውና እዚህ መጽሐፍ ላይ ምን ያረኩት እና ለመጽሐፍ ለማስቀመጥ የሞከርኩት ተስማምቶ መኖር ይቻላል።
ምናልባት እዚህ ጋር ማነሳው ጥያቄ ኢትዮጵያ አሁን በህዳሴ ግድቡ የኤሌክትሪክ ማመንጫ ነው። የውሃ ፍሰቱን እንዳሉት የቀነሰ ነገር አልታየም እስካሁን ድረስ ግን ደግሞ ኢትዮጵያ ምን አልባት ለርሻ ለመስኖ መጠቀም ተፈልግ ውሃውን ሊቀንሰውና ግብዝ ውሃው ሊቀንስብኝ ይችላል ይሄ ደግሞ ይጎዳኛል የሚል የምታነሳቸው ጥያቄዎች አሉና ወደዚህ በተለይ ውሃውን በፍትሃዊነት መጠቀም ስንል ያንንም ሊያካትት ስለሚችል ምን አልባት በመጽሐፎቹ ታሪኮችን በሚያገላብጡበት ወቅት ስምምነቶችን በሚያውቁበት ወቅት እነዚህን ሀገሮች ሊያስማማ የሚችል ነጥብ አይተዋል?
አይቻሉ ቅድም እንዳልኩሽ ግብጾችም ያውቃሉ ይሄ ፕሮጀክት የመጀመሪያ ፕሮጀክት ነው በ1954 በፈረንጆች አሜሪካኖች የሰሩት ፕሮጀክት ወደ 33 ዴቨሎፕመንት እና ኢሪጌሽን ፕሮጀክቶችን አይደንቲፋይ ያደረጉት ከዛ ውስጥ አራት ትላልቅ ግድቦች ነው የተ ዲዛይን ተደረጉት አንደኛው እንደውም ቦርደር ዳም የሚባለው ነው አሁን ጥናቱን ግብጾችም አላቸው ኢንተርናሽናል ኮሚኒቲም አለው እንደገናም ደግሞ የኢትዮጵያ መሪዎች በተለያየ ጊዜ ከኮሎኔል መንግስቱ ጀምሮ ከንጉሱም ጀምሮ አባይ ላይ ይሄኛው ብቻ እንደማይቆም አድርገዋል ተተናገዋል እነዚህ ሁለቱ አራቶቹ ዳሞች ራሳቸው በጣም ትልቅ ፓወር ነው የሚያደርገው ኢሪጌሽን እና የቅርብ ፓወሮችም ያ እውነታ አንደርስታንድ ማድረግ አለባቸው ይህንም ገምተው ክታች ያሉትም አገሮች ምክንያቱም ምንም በበጋም በዝናብም አንድ ጠብታ ውሃ ጠገባቸው የሌላቸው አገሮች ዋናውን ከ80% በላይ የምትሰጠውን አገር ገልለው እስከ መጨረሻ ድረስ መቆየት አይቻልም አንደኛው ሪያሊቲ እሱ ነው ያንን ሪያሊቲ አይቲንክ እነሱ የሚያውቁታል ግን በተቻለ መጠን ፑሽ አርጎ ለማቆም ነው እና እኔ የቴክኒካል ዲቴል ፓርቱን አንደኛ ስቲል ሴንሲቲቭ የሆነ ኢሹ ነው ሁለተኛ እኔ ጻፍኩት ፐብሊክ ላይ ከተገኙ ማቴሪያሎች ነው የዚህ ኔጎሺሽን ቲሙ የሚሰሩት የራሳቸው እንትና ምንድን ነው የራሳቸው ፕሮቶኮል አላቸው ግን ይሄ ምክክር ይህን ሁሉ በሙሉ አሁን በቀደም ዶክተር ስለሺ ቅዳሜ ታስናግሩ ሰምተሽ እንደሆነ አሁን ስለ ግድቡ መሰራት አይደለም የሚቀጥለውን አመት የሚቀጥለውን 10-20-30 አመት የውሃውን አጠቃቀም ነው በተለያየ ፎርሙላ ኦፕሽኖች አስቀምጠዋል ስለዚህ እንደኔ ጉድ ዊሉ ካለ እናንተም ካለ ሶሉሽኑ አለ ብዬ ነው የምገምተው እና ያጠቃልልኩትም ቁጭ ብሎ መነጋገር ነው የኔ ነው እና አትንኩ የሚለው አይነት ትረካ ከዚህ በኋላ አይሰራም ያንን አንደርስታንድ ማድረግ መቻል ነው እንግዲህ እና ለተያነሱ ደግሞ ሂስትሪውን የሚያውቁት ነው አሁን ለሶስት ሰዎች ሪኮመንድ ያደርጉት መጽሐፉን ወደ አረብኛ ይተርጎምና እነሱም ይዩት እና የዚህን ነው ይዩት አዎ
ወደ አረብኛም ተተርጉሞ ወደ አማርኛም ተተርጉሞ ህዝቡም በግብጽም በሱዳንም በኢትዮጵያም ያለው ህዝብ እንዲያየው መረጃውን ማድረግ ይችላል
አዎ የአማርኛው አሁን ከ26ቱ ቻፕተሮች 21ዱ አልቋል እና አሁን እንግዲህ የሚቀጥለው ስራችን አሁን ቅዳሜ እዚህ ስለተመረቀ ለእንቁጣጣሽ አካባቢ የአማርኛውንም የእንግሊዘኛውንም እንግዲህ አይተሽ እንደሆነ ትንሽ ደጎስ ያለ ስለሆነ መጽሐፉ ከዚህ ፕሪንት አድርጎ ይዞ መሄድ ከባድ ነው እና እዛው ኢትዮጵያ ውስጥ ፕሪንት ተደርጎ ለየዩኒቨርሲቲዎቹም ለየትምህርት ቤቶቹም ለህዝቡም እንዲደርስ ለማድረግ ነው የአረብኛውንም ደግሞ እየተነጋገርን የሚተረጉሙ ሰዎች እንዲተረጉሙ
እንግዲህ እርስዎ የግል ምልከታው የሚመጣው የመጽሐፉ የመጨረሻ ምዕራፍ አካባቢ ነው ወደ ኢትዮጵያ ወደ ሱዳን ወደ ዩጋንዳ እና ግብጽ ተጉዘው አባይ ያለውን ይዘት ህዝቡ ለአባይ ያለውን አመለካከት ታሪካዊ ቁርኝት በግሉ ተመልክተው ያንን የራሱ ምልከታ መጽሐፉ ላይ አስፍረዋል እና ምናልባት አባይ ለነዚህ ህዝቦች ምን ማለት ነው የህዝቦቹን የሚያገናኛቸው ወይም ደግሞ የሚያለያያቸው ጉዳዮች አሉት
አሉት በጣም ትልቁ ነገር አንድ ያስተሳሰራቸው ገመድ ይለዋል ሃጋይ ኤርልሽ የሚባል የሂስቶሪያን እና ሪቻርድ ፓንክረስን ከዛ በኋላም ደግሞ አሁን ኢትዮጵያ ውስጥ ያሉትን የዛ ሪሰርች ላይ ያሉት ሰዎች በሙሉ እነኝህን 500 ሚሊዮን ሰው ላለፉት 6-5 ሚሊዮን ዓመት ያገናኘ እንደ ገመድ የሚሰራ አንድ ፓርት ነው። ደናይል ፕሮጀክት የሚል አንድ የተጀመረ ፕሮጀክት አለ። እንደውም እዚህ አሁን አሜሪካን ሀገር ባለፈው ለመቶ ቀን እየዞሩ ነበረ ከየሀገሩ የተወጣጡ አርቲስቶች አንድ ላይ ናይልን ዋን ናይል የሚል ፕሮጀክት የሰሩት አለ። እና እዛ ላይ ታሪኩ በሙሉ ተናግሯል። እኔ አሁን ሰቀላ ያሉት ካህን ጣና ላይ ያለው አሳ አስጋሪ ወይም ጂንጃ ያለው ቱሪስት ጋይድ ወይም ደግሞ ሳውዝ ሱዳን ሱድ ላይ ያለው ፓስተር ከአባይ ጎን ያለው እና ግብጽ ያለው የፖፕሌሽን ሁሉም አባይ በራሳቸው አይን ነው የሚያዩት። እንግሊዛ ግን ኢጅፕት ድሮ ካሌንደር ባልነበረበት ጊዜ የጎርፍና የሰላም ጊዜ ነበር የሚሉት። አንድ ጊዜ መጥቶ ያንን ውሃ ይዞ ጎርፍ አድርጎ ከዛ በኋላ ነው የሚያደርገውና እንደ ናሽናል አይደንቲቲ ነው እነሱ የሚያዩት እንደ ራሳቸው። ስለዚህ ይሄ የተጋመደው ሰው ቋንቋ የተለያየ ሊሆን ይችላል የሚናገረው ግን አንድ ኮመን የሆነ ያላቸው አባይ ነው። እና ያንን ደግሞ ሁሉም በየቦታው ኬር ያደርጋሉ። እንግዲህ አሁን የሚቀጥለው ስቴፕ የምገምተው ይሄንን ግንዛቤ ፈርዘር አውቶም ከቱም ኢትዮጵያን በተመለከተ ከአባይ ጋር ያላትን ግንኙነት ብዙ መነገር አለበት። እዚህ ሀገር ያሉት ሴኔተሮች እና እዚህ ሀገር ያሉት የፖለቲካ ሰዎች ስለ አባይ ባካቹ እርዱኝ ብለው የኛ ሰዎች ይነግሯቸው እሺ ጻፉልን እኛም እናቀው ይግብጽን እና የሱዳንን ነው በኢትዮጵያ እይታ የተጻፈውን ጻፉልንና እኛም እንድናርግላችሁ። ስለዚህ የኛ ግንዛቤ እንዲኖር ለማድረግ ሁሉ ሰው የአባይ አምባሳደር ነው። እንግዲህ የኔ ትልቁ አላማዬ ይሄንን መጽሐፍ የሚያነቡት ልጆች በሄዱበት ቦታ አሁን ራሱ መጽሐፉን ወደ 27 የሆኑ እዚህ ሀገር ተወልደው ያደጉ ልጆች በእንግሊዘኛ ተርከውታል። የተረኩበት ዋናው ምክንያት እንደነው በየዩኒቨርሲቲያቸው በየሃይ ስኩላቸው በየቸርቻቸው ያሉትን የሌሎችን ኮሚኒቲ ሰዎች ስለአባይ መናገር አለበት። እያንዳንዱ ሰው የአባይ ልክ ዶክተር ስለሺ ግድቡ የኔ ነው እንዳለው ያንንም ይዘው this is the story of the Nile የሚለውን በየአሉት ቦታ ካረጉ አይ ቲንክ ግንዛቤው ይጨምራል። እንደገናም ደግሞ እኛ አባይ ላይ ያለንን መብት ሂስቶሪክ የሆነውን መብትም ደግሞ ሰው ያውቀዋል ማለት ነው።
እንግዲህ መጽሐፉ ተሽጦ የሚገኘው 80% ገቢ ለአባይ ግድብ ማሰሪያ እንደሚውል አይቻለሁኝ። ከዛ የቀረው 20% ደግሞ ለጣና ሐይቅ ማስጃና ናይል ሃውስ በሚል ለተቋቋመ አንድ የጥናት ማዕከል እንደሚደርስ ነው ያየሁትና ይሄ ናይል ሃውስ ምን አይነት ተቋም ነው? ምንድን ነው የሚሰራው? ምናልባት ከሱ የምንጠብቀው ወደፊት የስራ ውጤቶች ይኖራሉ?
አዎ በትክክል። እንግዲህ መጽሐፉ 100% ከሽያጩ የሚሄደው ለግድቡ የተወሰነ ፐርሰንት ፓርትና ከዛ በኋላ በውሃ ላይ እንግዲህ እኔ የተቸገርኩበትን እኔ እድለኛም ስለሆንኩኝ ያለሁበት ቦታ ማቴሪያል ስላሉ ይሄን ለማድረግ ቻልኩ። ግን ሌሎቹ ኢትዮጵያ ውስጥ ያሉ ኢትዮጵያ ውጭ ያሉ ኢቭን አፍሪካኖችን በዛ ተፋሰስ ላይ ያሉ ሰዎች ስለአባይ ግንዛቤ እንዲኖራቸው ይሄ the Nile House የሚባለው የሪሰርች ሴንተር ነው በፍሎሪዳ ዩኒቨርሲቲ ሳውዝ ኢስት ስር ያለ የጥናት ማዕከል ነው። እና የመጽሐፉንም ያሳተመው አብሮ ከጋሸ ፐብሊሽን ጋራ የናይል ሃውስ ነው። እንግዲህ የናይል ሃውስ ትልቁ ስራው ምንድነው? በዛ ኤሪያ ላይ በዛ አካባቢ ያሉትን ጥናቶችን አንዳንድ በዛ ላይ የጻፉ ሰዎች አሉ እነሱን ፐብሊሽ ለማድረግ ፐርሰንት ወደ መጽሐፍ ለመቀየር ወደ ወደ ዶክመንተሪ ለመቀየር ያሉት ነገሮችን ሪሶርስ ማስተባበር እንደገና አባይን በተመለከተ ለምሳሌ አሁን መስከረም ላይ ትልቅ ኢንተርናሽናል ኮንፈረንስ አዲስ አበባ ላይ ናይል ሃውስ ስኬጁል አቋል ሰፕቴምበር 14 አካባቢ ያምድነው ከዛ ከተፋሰሱ ያሉ ሰዎች ከዛው ጭ ያሉ ሰዎች መጥተው ኖሌጃቸውን ኤክስቼንጅ እንዲያደርጉ በዛ ኤሪያ ላይ በማስተርሳቸውን ፒኤችዲያቸውን የሚሰሩት ልጆች ኢንካሬጅ ማድረግ ሪሰርች ማቴሪያሎችን መስጠት ነው እና ያንን በተመለከተ እንግዲህ ናይል ሃውስ ነው ከዚህ በኋላ ብዙ ነገሮችን የሚሰራው ቀረው ግን ለግድቡ የሚሄደው ደግሞ እዛ ካለው ካስተባባሪ ኮሚቴዎች ጋርም እየሰራን ነው
ዶክተር ደረጃ how this happened demystifying the Nile በሚል ርዕስ በአባይ ዙሪያ ያሉ ታሪካዊ ክስተቶችን ዓለም አቀፍ የውጭ ግንኙነቶችን ህግጋትን ስምምነቶችን ያካተተውን እንዲሁም ደግሞ የግል ምልከታውን ያካተተውን መጽሐፉን በተመለከተ ስቱዲዮአችን ድረስ መጥተው ይህን ቃለ መጠይቅ ስለሰጡን እጅግ አመሰግናለሁ።
እኔም ይህንን አጋጣሚና እድል ስለተሰጠኝ በጣም አመሰግናለሁ። በቲሜምና ከኔ ጋር አብረው ባለው ስም በጣም ግሬስ ትልኝ ስመኝሽ
አመሰግናለሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ማሲኖራቹ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሁን ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
ከአሜሪካ ድምጽ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። ዛሬ ደረጀ ደስታ የለም። ስለዚህ ብቻዬን እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ወደ ተከታዩ ዝግጅት ከመላፋችን በፊት ደግሞ በሌላ ሙዚቃ ዘና እንበል። እንግዲህ ወቅቱ የሰርግ ነውና ለአዲስ ተጋቢ ሙሽሮች መልካም የትዳር ዘመን እንዲሆንላቸው እየተመኘው ቬሮኒካ ዳነ አበባዬ ስትል ያዜመችውን አዲስ ዜማ ልጋብ።
Together.
አበባይ ለአዲስ ተጋቢ ሙሽሮች የሚሆን አዲስ ዜማ ነው ቬሮኒካ ዳነናት የተጫወተችው። ወደ ተከታዩ ዘገባ ነው የምናልፈው። የአርባ ምንጭ ዩኒቨርሲቲ ይፋ ያደረገው እንሰትን በቀላሉ ለምግብነት ለማዘጋጀት የሚያስችል ቴክኖሎጂ ያስተዋውቀናል። የአርባ ምንጭ ዩኒቨርሲቲ እንሰትን በዘመናዊ መንገድ በማምረት ለምግብነት ለማዋል የሚያስችል ቴክኖሎጂ ማልማቱን የዩኒቨርሲቲው የእንሰት ፕሮጀክት ተመራማሪና አስተባባሪ ዶክተር አዲሱ ፈቃዱ ለአሜሪካ ድምጽ ተናገሩ። በምርት ቴክኖሎጂ ፕሮጀክቱ ቀዳሚ ተጠቃሚ ለሆኑ ሰዎች የቀረበው ማሽን ጊዜና ጉልበት ከመቆጠቡ በተጨማሪ የምርቱንም ጥራት የሚያሻሽል ነው ሲሉ በስልክ ለአሜሪካ ድምጽም ተናግረዋል። ዮናታን ዘብዲዮስ ተጨማሪ አለው።
የአርባ ምንጭ ዩኒቨርሲቲ ከልዩ ልዩ ተቋማት ጋር እንሰትን በትብብር በማምረት ወደ ምግብ የመቀየሩን ስራ የማዘመን ምርቱንና ቴክኖሎጂውንም ለህብረተሰቡ የማስተዋወቅ ስራ እንደሚሰራ የዩኒቨርሲቲው የእንሰት ፕሮጀክት ተመራማሪና አስተባባሪ ዶክተር አዲስ ፈቃዱ አስተዋውቀዋል።
እኛ ጋር ያው አንደኛው አርባ ምንጭ አካባቢው በጣም ደጋው በተለይ በጣም በእንሰት ይታወቃል። ሁለተኛው ደግሞ ያው ዩኒቨርሲቲው እነዚህን እንሰቶችን በተለይ ደግሞ አርሶ አደሮች የሚገኙ ስሮችን እንሰት ዝርያዎችን ለመጠበቅ የሚያደርገው ራሱን የቻለ ፓርክ አለው። በተለይ በኢትዮጵያ ቀዳሚውን ነው እንደዚህ አይነት ፓርክ በመገንባት። የእንሰት ፓርክ ማለት አርሶ አደሮች የሚገኙትን እንሰቶችን በመሰብሰብ የመጠበቅ ስራ ይሰራል። እና ለዛም ነው እንሰትም አርባ ምንጭና ዙሪያ በተለይ ደግሞ ደጋው አካባቢ እንሰት በጣም በብዛት ይገኛልና እሱን በማማከለ መልኩ ነው ስራዎችን እየሰራን ያለ ነው።
የፕሮጀክቱ አላማ የምርት ለትን በማዘመን የተሻለ ውጤት ማስገኘት ነው። እንሰትን በባህላዊ መንገድ መፋቅና ለምግብነት ማዘጋጀት ግዜን የሚፈጅና ከፍተኛ ጉልበት የሚጠይቅ ስራ ነው። በመሆኑም ዩኒቨርሲቲው አድካሚ የማምረት ሂደቱን ለማቃለል ያስችላል ያለውን ሳይንሳዊ መንገድ በመከተል የተሻለ ቴክኖሎጂ ፈጥሯል በማለት ነው ለአሜሪካ ድምጽ ተናገሩት።
እንሰት ያው በባህላዊ መንገድ ነው የሚፋቀው። ሁሉም የሚጠቀሙት በእንጨት ነው የሚፍቁት። በአጥንት ይፍቃሉ፣ በቀርከሃ ነው የሚፍቁት። ከዛ ጉድጓድ ውስጥ ቀብረው 2 ወር 3 ወር ከዛም በላይ ጊዜ ነው ጠብቀው ምግብ የሚያገኙት። እና መጨረሻ ላይ የሚያገኙት ምግብ ያው ጥራቱን የጠበቀ አይደለም። ስለዚህ እሱን ሙሉ ለሙሉ በዘመናዊ መልክ የመቀየር ጥራቱን የጠበቀ ምግብ እንዲያገኙ ማስቻል፣ አዳዲስ ቴክኖሎጂዎችን በማበልጸግ ለማህበረሰቡ የማስተዋወቅና እንዲጠቀሙ የማድረግ ስራ ነው እየሰራን ያለ ነው።
በቴክኖሎጂው የተቃለሉትን ችግሮች ዶክተር አዲስ አብራርተዋል።
እኛ ሁለት ነው ያለን። አንደኛው የመፋቁ ሂደት ለምሳሌ ሲፍቁ በዘመናዊ መልክ በፊት የነበረው ያው 2 ቀንም 1 ቀንም 3 ቀንም ይፈጅባቸዋል አንድን እንሰፍቀው ለምግብነት ለመቅበር ማለት ነው። ግን የኛን ማሽኖች ሲጠቀሙ በመጀመሪያ ደረጃ 1 ሰዓት ባልሞላ ጊዜ ውስጥ ሁሉንም እንሰት ፍቀው ይጨርሳሉ። በጣም ጥራቱን በጠበቀ ሁኔታ ነው። ሌላኛው ደግሞ ጉርጓድ ውስጥ ቀብረው 2 ወርና 3 ወር ጊዜ ይፈጅባቸዋል። እሱን ደግሞ በጣም ቢበዛ 10 ቀን ከ7 እስከ 10 ቀን ባለው ጊዜ ውስጥ ተብላልቶ ለምግብነት የሚውልበትን ቴክኖሎጂ ነው እያስተዋወቅን ያለ ነው ማለት ነው።
አርሶ አደሮች የቴክኖሎጂ ተጠቃሚ ለመሆን የሚችሉበትን መንገድ ገልጿል።
እኛ ይዘን የመጣነው ሞዴል እንዴት መሰለ ቴክኖሎጂውን እንትን እያሉ ያመረቱ ለአርሶ አደር መስጠት ወይንም መሸጥ የሚል ፕሪንሲፕል ለጊዜው አልያዝንም። እና ምክንያቱም አንድ አርሶ አደር በአመት ውስጥ 2 ጊዜ ቢበዛ 3 ጊዜ ነው እንሰት የሚፍቀው። ስለዚህ እነዚህን ቴክኖሎጂዎች ወስዶ ለእያንዳንዱ አርሶ አደር መስጠት አዋጭም አይደለም። ስለዚህ ምንድነው ያደረግነው እንሰት አብቃይ አርሶ አደሮች ውስጥ ሄደን ማዕከል ነው የገነባነው። እንሰትን የሚፍቁበት እና የሚያብላሉበት ማዕከል ሰርተን ነው እዛ ውስጥ ማሽኖችንም የሚያብላሉበትንም ቴክኖሎጂ አንድ ማዕከል ላይ አድርገን እንሰታቸውን ይዘው መጥተው እዛ ጋር ፕሮሰስ አድርገው ይዘው የሚሄዱበትን ሁኔታ ነው ሞዴል ያቀረብነው።
በአርባ ምንጭ ዩኒቨርሲቲ የእንሰት ማብለያ ማዕከል ተጠቃሚ እንደሆኑ የተናገሩት ወይዘሮ ቡዜ ጩቴ ዩኒቨርሲቲው አመጣልን ያሉት ዘመናዊ ማሽን ድካም እንደቀነሰላቸውና የምርቱን ጥራት እንዳስጠበቀላቸው ተናግሯል።
ማሽኑ በጣም ይጠቅማል። ጉልበትም ይቀነሳል፣ ጊዜም ይቀነሳል። ስራው ጥራቱም አለ በጣም ይቀነሳል። በጉልበት አንድ እንሰት እኮ ለአንድ ሰው ወይ 2 ቀን ወይ ትልቅ እንኳን 3 ቀን ይሰጃል።
የአራት ልጆች እናት መሆናቸውን የተናገሩት በጋሞ ዞን የዶርዘ ወረዳ ነዋሪ ወይዘሮ ብርቱካን ተሞ በበኩላቸው የእንሰት መፋቂያ ማሽን በመሰራቱ ደስታ እንደተሰማቸው ነው የሚገልጹት። ቴክኖሎጂው እንሰት በመፋቅ የሚያጠፉትን ጊዜ እንደቀነሰላቸውም ተናግሯል።
ማሽኑ ያው ጥሩ ነው። አሁን በነዳጅ ነው የምንጠቀመው። በጣም አሪፍ ነው። ይፋቃል። ከፋቀ በኋላ ያው በሱ ይጨመቃል። የሚጨመቅ ያው አለ። የሚጨመቀው አለ። ደግሞ ስሩን እንደገና ስሩም ለብቻ ይከተፋል። ስሩንም የሚከተፍ ማሽኑ አለ። ይሄ ቆጮም ለብቻ ነው እንትን የሚለው።
እንሰትን ፍቆ ጉድጓድ ምሶ መሬት ውስጥ ቀብሮ አብላልቶ ለምግብነት ማዘጋጀት ወራትን የሚፈጅ አድካሚ ስራ ነው የሚሉት ወይዘሮ ቡዜ አሁን ግን ያ የለም ብሏል። በተለይ የኛን የእናቶችን ድካምና ጫና በማቃለል ኢፎታ የሚሰጥ ነው በማለት ቴክኖሎጂው ምን ያህል እንዳገዛቸው መስረድቷል።
እንደም በአንድ ሳምንት ይበላል ይደርሳል። በማሽን ነው ኮኑ ፍጨው። ከዛም በኋላ ኦሮቶም ሲያስገባል።
እሺ።
ከዛም እርሾ ተጠመረ አንድ ሳምንት ማብላት ይጀምራል።
እንሰትና የእንሰት ተዋጽኦ የአካባቢው አርሶ አደሮች ዋነኛ ምግባቸው ነው። አዲሱ ቴክኖሎጂ የምርት ብክነትን ለመቀነስ እንደሚያስችልም ወይዘሮ ብርቱካን ተናግሯል።
አሁን አንድ እንሰት ለመፋቅ አንድ ሰው ሁለት ቀን ምናምን ይፈጃል። ሁለት ቀን ምናምን ይፈጃል። አሁን በዚህ በማሽን ያታክል ሰዓት ይፈጅ ነው ማብራ እንትን ካለ።
አርባ ምንጭ ዩኒቨርሲቲ የእንሰት ዝርያ እንዳይጠፋ እንደሚሰራና ከምግብነት አልፎ የገቢ ምንጭ ለማድረግ እየጣረ መሆኑን ዶክተር አብዱ ተጠቅሟል። ላለፉት 8 አመታት ገደማ በዚህ ዙሪያ ሰራ መቆየቱን አስታውቀዋል።
ያባዛን ለአርሶ አደር የማዳረስ ስራ እየሰራን ያለ ነው። በተለይ በዚህ አመትም የመሬት ዝግጅት በማድረግ ላይ እንገኛለንና ከ2017 ጀምሮ ያባዛን ለአርሶ አደሩ እየፈጠን ነው። በትክክል እንሰት ስርጭቱ እየቀነሰ ነው። ግን እዚህ ጋር በደንብ ማወቅ ያለብን ነገር ለምንድን ነው ስርጭቱ የቀነሰው ስንል በሽታ ብቻ አይደለም። አርሶ አደሩ ከእንሰት የሚያገኘው ከምግብነት ባለፈ ተጨማሪ ገቢ እያገኘ አይደለም። ስለዚህ ወደ ካሽ ክሮፕ እየቀየረው ነው። ሲዳማ ብትሄድ እየነቀሉ በጫት እየቀየሩት ነው። ሌላም ቦታ ብትሄድ ወደ ካሽ ክሮፕ እያመጡት ነው። ለምንድን ነው? ስለዚህ ይህን ሴናሪዮ የመቀየር ስራ ነው እየሰራን ያለ ነው።
እንሰት በአራት ክልሎች በቋሚነት የሚመረት 25 ሚሊዮን የሚደርስ ህዝብ ለምግብነት የሚያውለው ተክል ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ።
የአርባ ምንጭ ዩኒቨርሲቲና ተመራማሪዎቹ ይፋ ያደረጉት ቴክኖሎጂ በተለየ ሴቶችን ጉልበትና ጊዜ የሚቆጥብ ነው። ወደፊት ቴክኖሎጂ የሚኖረውን ውጤት እየተከታተልን የምናቀርብ ይሆናል። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ። Thank you.